የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የዛሬ ቅዳሜ የካቲት 14 2012 ዓመተ ምህረት ዝግጅታችንን ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀምረናል። ለዛሬ ከሳምንት ውስጥ ከተሰሙ ዝግጅቶቻችን መራርጠን ይዘንላችኋል። ምሽቱን እያስተናገድኳችሁ የምቆየው ኤደን ገረመው፣ ፕሮግራም በማቀናበር ደግሞ ኤልያስ አስማረ ነን። ምርጫችሁ አድርጋችሁ ስለምታዳምጡን እያመሰገንን ከኛ ጋር ተቆዩ ዘንድ እንጋብዛችኋለን። በቻይና ውሃን የጀመረው የኮሮና ቫይረስ ስርጭት በይፋ መዘገብ ከተጀመረ 6 ሳምንታት ተጠግቷል። እንደ የዓለም የጤና ድርጅት መሰረት 26 የሚሆኑ ሀገራት በቫይረሱ የተያዘ ሰው እንዳገኙም አስታውቀዋል። ቫይረሱ በአደገኛ ሁኔታ ከሰው ወደ ሰው ባለው ስርጭት ሳቢያም የቫይረሱ መነሻ ናት ተብላ የምትታሰበውና ወደ 11 ሚሊዮን የሚጠጉ ነዋሪዎች ያሉባት የቻይናዋ ከተማ ውሃን እንቅስቃሴዋ ተገድቧል። በዚህ መሃል በቻይና የሚገኙ ወደ 300 ኢትዮጵያውያን ተማሪዎችም ባሉበት እንዲቆዩ ተደርጓል። ይሁንና ተማሪዎቹ አሁን ያለንበት ሁኔታ አስጊ በመሆኑ መንግስት ካለንበት እንዲያወጣን በማለት እየጎተጎቱ ይገኛሉ። ይህን በተመለከተም በቻይና የኢትዮጵያ አምባሳደር ተሾመ ተውጋጋ ደውለን ነበር። አምባሳደሩ የተማሪዎቹን ከውሃ መውጣት በተመለከተ እስካሁን ምንም አዲስ ለውጥ እንደሌለና ኢትዮጵያውያን ብቻ ሳይሆኑ ወደ 4000 የሚጠጉ አፍሪካውያን ተማሪዎች በውሃን ከተማ እንደሚገኙ ጠቅሰው ተማሪዎቹ አሁን ባሉበት ሁኔታ ለምግብና ለሌሎች እንደፊት መሸፈኛ ጭንብል ያሉ መሳሪያዎችን እንዲገዙ ለመደገፍ እንዲረዳ ከመንግስት ለ300 ተማሪዎች ለሁለት ወራት የሚቆይ የ200 ዶላር ድጋፍ ጠይቀው እንደተፈቀደላቸው ገልጸዋል።
ኮሮና ቫይረስን በተመለከተ ያሉ ዴቨሎፕመንቶች በዋናነት ያው አሁን ቢሆን የመከላከልና ስራ ላይ ተማሪዎች ማህበር ጋርና እንደዚህ የጋራ መድረክ ፕላትፎርም ፈጥረን እስካሁን ድረስ ባደረግናቸው ነገሮች ዙሪያ፣ አሁንም ባሉ ችግሮች ዙሪያ ወደፊትን ኮሚኒኬሽናችን እንዴት መቀጠል እንችላለበት፣ እንዴት በጋራ ተግዳሮት መሻገር እንችላለን የሚል ውይይት አድርገን ከዚያ ጋር ተያይዞ ድንገት የመጣ ቫይረስ ወረርሽኝ በመሆኑ ምክንያት ተማሪዎች እዛ ባሉበት ቦታ ራሳቸውን ለመከላከልና ቫይረሱ ምክንያት በከተማው ተከሰተው አንዳንድ የምግብን የአቅርቦት እጥረት አለ። ለተጨማሪ ወጪ የተደረገበት ሁኔታ ስላለ ተማሪዎቻችንን ለመደገም ለማገዝ የሚያስችል የገንዘብ ድጋፍ ስድስት እንዲያደርግ ጠይቀናል። ያቀረብነው ጥያቄም ተፈቅዶ መጥቶ አሁን ከተማሪዎች ማህበር ጋር ገንዘቡን በየአካውንታቸው ለመላክ የዝግጅት ስራ ጨርሰን በየአካውንታቸው እንዲደርስ እናደርጋለን።
በሌላ በኩል የተማሪዎቹ ወላጆች በውጭ ጉዳይ ሚኒስቴር እና በጠቅላይ ሚኒስቴር ቢሮ ተገኝተው ልጆቻችን እዚህ መጥተው ማቆያ ይግቡልን ሲሉ ተማጽነዋል። አሁን ላይ ገንዘቡ ምንም አይነት መፍትሄ አይሆነንም ሲሉ ይገልጻሉ።
እኔ ስሜ ጉና ወርቅ ሀሰን ይባላል። የድሬዳዋ ነዋሪ ነኝ። ልጄ ሱራፌል ወንደሰን በዋን ከተማ ብቻን ዩኒቨርሲቲ የሶስተኛ አመት ኢንጂነሪንግ ተማሪ ነው እና የኔኛ ሀሳብ ሁሉም ተማሪ በመወከል ነገር እሱ በጣም ከባድ ችግር ላይ ነው ያለም። ወደ 25 ቀን ገደማ ይሆናቸዋል። ከዶርም አይወጡም፣ በር አይከፈትም፣ መስኮት አይከፈትም። በቀን አንድ ጊዜ ነው የሚበሉት። ከባድ ችግር ላይ ነው ያሉት። እንደሚነግሩ ከሆነ ኘዋለሁ የሚጠይቀኝ ጥያቄ እናንተ ጠይቁልን ነው። አሁን እኔ ከድሬዳዋ መጥቼ አዲስ አበባ ላይ ነው ያለሁት። ውጭ ጉዳይም ሄደን ነበረ፣ ወደ ጠቅላይ ሚኒስትር ቢሮ ሄደን ነበር። በብዙ ሆነ ወላጆች ሆነ ወደ 100 አካባቢ እንሆናለን። አሁን አርብ ዕለት የሄድነው ከዛም በፊት ማክሰኞ ዕለት እኔ በግሌ ሄጄ ነበረ፣ ውጭ ጉዳይ ቆንስላ ጽህፈት ቤት ማለት ነው። ቅጽ ተሰጠኝና እዛ ቅጽ ላይ ሞላው ያው ልጆቹ ወደ ሀገር ይመለሱ እንጂ ወደ ሀገር ይመለስ የሚል ነው። የመንግስት ተባበረን እና ወደ ሀገራችን እንመለስ ነው የነሱ ጥያቄ። እኛም ወላጅ እንደመሆናችን መጠን በድጋሚ እንደገና ተሰብስበን ሰኞ ዕለት ጠቅላይ ሚኒስትር ቢሮ ነበር ይሄድ ነው። ከዛ እንግዳ መቀበያ ክፍል ገብተን የተወሰኑ ልጆች ናቸው ገብተው ያናገሩት ትግሪ ጠቅላይ ሚኒስትር የሚጻፉ ተብሎ ያ ተጻፈ ተሰራና ያ ተሰጥቶ ነበረ። ከዛም በኋላ እንግዲህ በቴሌግራም ላይ መልሱን እንሰማለን ተባብለን ተለያየን። በግሌ የምልሽ ልጆቹ ወደ ሀገራቸው ይመለሱልን ነው። በቃ በራሳችን ወጪ ቢሆን ልጆቹ ወደ ሀገራቸው ይመለሱ፣ ይሄ ነው በቃ ጥያቄ። እና የኢትዮጵያ መንግስት ዜጋውን የሚወድ መንግስት ስለሆነ ማጸነዋለሁ፣ ልጆቹን ወደ ሀገር ይመልስልን ብዬ ማጸነዋለሁ።
ስሜ ቱሪክ ሀሰን ይባላል። ልጅህ በሸዋንግ ሶፕሪናም ተማሪ ነው። አሁን በአሁኑ ሰዓት ደግሞ መንግስት ለቀለብ የሚሆን ገንዘብ ለመስጠት ቃል ገባላቸው። እነሱ ገንዘቡን ምንም አንፈልግም፣ ምንም አያደርግልና ከዛ ምግብ የሚሆነው ምግብ የሚያገኙት በሳምንት አንድ ቀን ይፈቀድላቸው ትምህርት ቤቱ ያኛውንም አራትና አምስት ኪሎ ሜትር ሄደው የሚጠፉት። በተለይ ደግሞ እኔ ልጅ ያለበት ትምህርት ቤት ዳገት አካባቢ ስለሆነ ያንን አራት ኪሎ ሜትር እና አምስት ኪሎ ሜትር ተሸክሞ ለመምጣት በጣም ስቃይ ነው። ምክንያቱም እዛ ትምህርት ቤት ውስጥ ያሉት ወደ 60-50 አካባቢ ናቸው። ሁሉም አይወጡም ለመግዛት። ለመግዛት የሚመጡት የተወሰኑ ናቸው። በሻንጣ ነው የሚገዙት። በሻንጣ ነው የሚገዙ በጣም ብዙ ነው። ምክንያቱም ሼር ስለሚያደርጉ ከተማሪዎቻቸው ጋር ያን ሁሉ ተሸክሞ ለመግባት ስቃይ ነው። እንደው ስቃይ ነው ያሉት። አሁን ነው መንገድ የጀመሩት። በቃ ተስፋ እየቆረጡ ነው ያሉት። እነዚህ ምግብ ብቻ በልተን ምናደርጋለን? አእምሯችን ግን እየተበላሸ ነው ያለው እያሉት ነው የሚሉት። እነሱም እኛም የምንፈልገው ምንድን ነው ልጆቻችን በሰላም ይመለሱ። የሄዱት መልሰዎች ሀገር ጠቅሞ ቤተሰቦቻቸው ሊጠቅሙ ሰዋቸውን ጥቅም ነበረ፣ ግን አልሆነም። ይህ በሽታ ደግሞ በጠቅላላ በዓለም ላይ መጥፎ ደረጃ እየተወራ ነው ያለው። ለእኛ ብቻ አይደለም። ጠቅላይ ሚኒስትሩን ደብዳቤ ሰጥተናል፣ ግን መልስ እየጠበቅ ነው። ግን መልሱ ምን እንደሆነ አልገባንም። ምንም እንሰጣለን እና እንደዚህ እናደርጋለን።
በውሃን ዩኒቨርሲቲ ሁቤ ግዛት የሲቪል ኢንጂነሪንግ ተማሪ የሆነው አማኑኤል እያሱም በጭንቀት እያለቅን ስለሆነ መንግስት ወደ ሀገር ያስገባን ሲል ጠይቋል።
አሁን ያለ ነው ያው በጣም ነው የሚያስፈራው፣ በጣም ነው የሚያጨናንቀን። ጠዋት ስንነሳ የሞት ዜና ነው የሚሰማው። ይህን ያክል ሰው በቀን ከ97 በላይ ሰው 100 ሰው አዲስ ሰው ሞተ ሲባል እና በቀን ወደ 14,000 አዲስ ታማሚ በጣም ነው የሚጨንቀን ማለት ነው። ምንም ምግብ ሁላ መብላት አልቻለም። እኛ አሁን እስካሁን ከ21 ቀን በላይ ስለቆየን ብዙዎቹ እንደውም ሙሉ በሙሉ ጤነኛ ነን በምንባል ሁኔታ ላይ ነን ያለ ነው። ኢትዮጵያ አየር መንገድ አንዴ ወደዚህ እየበረረ ስለሆነ አንዴ ወስዶን ኢትዮጵያ አስገብቶን 15 ቀን ከዛም በላይ እንደውም ኳረንታይን ተስቀምጦን ጤንነታችን ሲረጋገጥ ለመልቀቅ የሚወስዱ በጣም ጥሩ ነው። እኛ ኢትዮጵያ ህዝብን ብዙ ጊዜ ብዙ ልጆችም ሲያወሩ እንደ ታማሚዎች ነው እየታየን ያለ ነው እና ሁላችንም ጤነኞች ነው። ስለዚህ እኛ ሄደን 15 ቀን እንደውም ከዛ በላይም ኳረንታይን ገብተን እንቀመጣለን፣ እንመረመራለን። አስፈላጊውን ሁሉ ማድረግ ተደርጎልን ወደ ህዝቡ ቢያቀላቅሉ ጥሩ ነው ብዬ ነው የማስበው እና ኢትዮጵያ መንግስት በዚህ ዙሪያ ያለውን ነገር ቢረዳን ለመርዳት ይሞክር አሪፍ ነው።
ይህን ጉዳይ በተመለከተ ማመልከቻ ገብቶላችኋል ወደ ተባለው ወደ ውጭ ጉዳይ ሚኒስቴር ደውለን ነበር። የውጭ ጉዳይ ሚኒስቴር የህዝብ ግንኙነት ኃላፊ አቶ ነቢያት ጌታቸው በውሃን የሚገኙ ተማሪዎች ያሉበትን የምግብና የቁሳቁስ ችግር ለማሟላት በቻይና ከሚገኘው የኢትዮጵያ ኤምባሲ ጋር በመተባበር የገንዘብ ድጋፍ ለማድረግ መፈቀዱን ገልጸው የመመለሳቸውን ውሳኔ በተመለከተ ግን አሁን ላይ ምንም የሚያውቁት ነገር እንደሌለ ነግረውናል። በመደመጥ ላይ የሚገኘው ከአሜሪካ ድምጽ ሬዲዮ ወደ እናንተም ደርሰው ጋቢና ቪኦኤ ነው። በፌስቡክ ቪኦኤ አምሃሪክ ላይ እየተደመጥን እንገኛለን በቀጥታ ስርጭት። እንዲሁም ደግሞ በትዊተር ሃሽታግ ጋቢና ቪኦኤን በመጠቀም አስተያየትም ካላችሁ ልታደርሱን ትችላላችሁ። እዛው ፌስቡክም ላይ መልእክቶቻችሁን አስቀምጡልን። ጋቢና ቪኦኤ @vionis.com የኢሜል አድራሻችንን ተጠቀሙ። 202-205-9942 የውስጥ መስመር 14 በሚለው በነጻ ደውላችሁ ድምጻችሁን መልእክት አስቀምጡልን እንደውላችኋለን። ቀጣዩ ደግሞ ኢትዮጵያ ስነ ምህዳርና አካባቢን የሚመለከቱ ጉዳዮችን በልዩ ሁኔታ የሚመለከት ፍርድ ቤት ለማቋቋም ጉዞዋን ጀምራለች የሚል ዘገባ ነው። የፍርድ ቤቱን ማቋቋሚያ ረቂቅ ህግ በማዘጋጀት ላይ የሚገኘው የኢትዮጵያ የአካባቢ ደንና አየር ንብረት ለውጥ ኮሚሽን ባልደረባ ዶክተር አየለ ሄጋና ለአሜሪካ ድምጽ ሬዲዮ እንደተናገሩት የፍርድ ቤቱ መቋቋም በሰዎች ምክንያታዊ ያልሆነ አጠቃቀም በአካባቢ ላይ የሚደርሱ ጫናዎችን ለመቆጣጠር ጉልበት ይሆናል ይላሉ። ሀብታም ስዩም ቀጣዩን ዘገባ አሰናድቷል።
ዓለም አቀፍ ምጣኔ ሀብት ተኮር ተቋማት እንደመዘገቡት ኢትዮጵያ ባለፉት ጥቂት አስርት ዓመታት ውስጥ እያደገች ነው። ይህ እድገት በኢንዱስትሪዎች መስፋፋት፣ በመንገዶች መበርከት፣ በአገልግሎቶች መሻሻል እንደ ሁኔታው መገለጹ የብዙሃን ተስፋ ምንጭ ነው። ሆኖም ግን ይህ እድገት የጎንዮሽ አደጋ እየተወ እንዳያልፍ ከሚጨነቁት መካከል የአካባቢ የደንና አየር ንብረት ባለሙያዎች ይጠቀሳሉ።
በርካታ የብክለት ችግር አለ። ኢኮኖሚ እድገት በተለይ ኢንዱስትሪ ሲያደግ የበካይ ነገሮች ይመነጫሉ። እንደ ፍሳሽ የሚመነጩ ይኖራሉ። መፋሻ ሆነው ወይም ጋሴስ በምንለው የሚወጡ በካይ ነገሮች አሉ። እንደዚህም ደራቂ ሶሊድ ዌስት በምንለውም ችግሮች አሉ። ከዛ ባሻገር የተፈጥሮ ሀብቶችን ዘላቂነት በሌለው መልኩ ውሃ ሊሆን ይችላል፣ መሬት ሊሆን ይችላል፣ ደን ሊሆን ይችላል፣ ሌሎች የተፈጥሮ ሀብቶችን መጠቀም ጋር ታይዞ የሚታዩ ነገሮች አሉ።
ዶክተር አየለ ሄጋና የአካባቢ ደንና አየር ንብረት ለውጥ ኮሚሽን የፖሊሲ ሕግና ጥናት ክፍል ዳይሬክተር ናቸው። እሳቸው እንደሚሉት ቀደም ብለው የወጡ ስነ ምህዳር ተኮር አገራዊና ክልላዊ ሕጎች በልዩና በሰፋ ሁኔታ የሚታዩበት ፍርድ ቤት ለማቋቋም ጉዞ ተጀምረዋል።
እነኚህ ማህበራዊና ኢኮኖሚያዊ ልማቶች አካባቢ ተቀባይነት ባለው መልኩ ማህበራዊ ደህንነትን በጠበቀ መልኩ የማይለሙ ከሆነ የዘላቂ ልማት ማረጋገጥ በጣም አስቸጋሪ የሚሆንበት ሁኔታ አለ። ከዛ ጋር ታይዞ እንደ ሀገር በርካታ አካባቢ ህግን የሚተገብሩ ተቋማት የተዘረጉበት ሁኔታ አለ። በርካታ ህግና ህጎችና ፖሊሲዎች እንደዚሁ ወጥተው በስራ ላይ የዋሉበት ሁኔታ አለ ማለት ነው። እነኛ አካባቢ አስተዳደር ፍርድ ቤቶች የአካባቢ ጉዳዮች ላይ በተፋጠነ መልኩ የውሳኔ መስጠት የሚችሉ አንጻራዊነት የምክንያታዊ አጭር ጊዜ ውስጥ ውሳኔ ለመስጠት ብቃት ባላቸው ዳኞች፣ ባለሙያዎች ስራዎችን የሚሰሩ እንዲሆኑ ታሳቢ የሚደረግበት ነው።
ዶክተር አየለ የሚመሩት ቡድን በኢትዮጵያ የመጀመሪያ የሚሆነውን አረንጓዴ የአካባቢ አስተዳደር ፍርድ ቤት ለማቋቋም የሚያስችለውን ህግ በማርቀቅ ላይ ይገኛል። ለመሆኑ መደበኛው ፍርድ ቤት መሰል ጉዳዮችን ለማየት የሚያበቃ ስልጣንና ብቃት አልነበረውም ወይ የሚል ጥያቄ ሊነሳ ይችላል።
መደበኛ ፍርድ ቤቶች ሊያዩ ይችሉ ይሆናል። ነገር ግን መደበኛ ፍርድ ቤቶች ከህግ ሙያ በተጨማሪ የአካባቢ ጉዳዮች ተጨማሪ እውቀት የትምህርትንም ሆነ የልምድ ብቃትን የሚፈልጉ ከመሆናቸው ጋር ተያይዞ በውጤታማ በሆነ መልኩ ለመያዝ በተለየ መልኩ ብዙ ሀገራት ወደዛ እየሄዱ ነው። በተለይም አሁን የደቡብ አሜሪካ ሀገራትን ካየ ነው በስፋት ሄደውበታል። አፍሪካ ውስጥም በስፋት ሀገራት እየሄዱ ያሉበት ሁኔታ አለ። ውጤታማነት እየታየ ነው በዛ መልኩ መሄዳቸው። እንግዲህ የእኛ ሀገርም በዛ መልኩ መሄድ በአካባቢ ጥበቃ ላይ እየተሰሩ ያሉ ስራዎች ይበልጥ አጠናክረን እንድንሰራ ያግዛል የሚል ታሳቢ ነው የተያዘው።
ህጉን የማዘጋጀት እንቅስቃሴው ኢትዮጵያ ለቀጣይ 10 ዓመታት ልትጠቀምበት ያሰናዳችው የኢትዮጵያ ብሔራዊ የአካባቢ ህግ ዝግጅትና ማስፈጸም መርሃ ግብር መሰረት አድርጎ የሚከናወን ነው። መርሃ ግብሩ በቀጣይ 3 ዓመታት ኢትዮጵያ አካባቢን የሚመለከት የራሷ ፍርድ ቤት እንዲኖራት ወጥኗል። ይሄ የህግ ረቂቅ ተገቢው ውይይትና የባለሙያዎች ግብዓት ታክሎበት የኢትዮጵያ አረንጓዴ ፍርድ ቤት እውን ከሆነ በሰዎች ምክንያታዊ ያልሆነ አጠቃቀም በአካባቢ ላይ የሚደርሱ ጫናዎችን ለመቆጣጠር ኮሚሽኑን ለመሰሉ ተቋማት ጉልበት እንደሚሆን ዶክተር አየለ ሄጋና ነግረውናል።
የማሊ ተወላጅ ሆኖ ዓለም አቀፍ የሙዚቃ ባለሙያ የሳሊፍ ኬታን ሙዚቃ ነበር የሰማነው። ከዚህ በመቀጠል ደግሞ አንድ ወጣት ጋር እናስተዋውቃችኋለን። ሲሳይ ጸጋዬ ይባላል። በድሬዳዋ ከተማ በሚገኘው ቴክኒክና ሙያ ኮሌጅ ተምሮ ተመርቋል። በከተማው የሥራ ዕድል ባለመኖሩ ላይ የአካል ጉዳተኝነቱ ተጨምሮበት በቀላሉ ሥራ ማግኘት እንዳልቻለም ይናገራል። ነገር ግን የዕለት ጉርሱን ለማሟላት በወቅቱ ከነበረችው 50 ብር ላይ 30 ብር ጨምሮበት የጀበና ቡና መሸጥ ይጀምራል። አሁን ላይ በ2 ዓመት ውስጥ የዕለት ጉርሱን ከመሸፈን አልፎ ልጁን በግል ትምህርት ቤት ውስጥ ማስተማር ጀምሯል። ጅምሩን ለማበረታታት የዳሽን ባንክም 15,000 ብር የገንዘብ ስጦታ አበርክቶለታል። ዲስ ቸኮል ከድሬዳዋ ዘገባለሁ።
ሳይ ጸጋይ እና የቡና ምናምን እያፈላው ይሰጣል። አካል ጉዳተኛ ነው። በመጀመሪያ ቀን ስራ ሰራ ነበረ። በ15 ብር ቀን ስራ ሰራ ነበረ። ከዛ ጀምሬ ከቀን ስራ እየሰራሁ ያለው ሌላውን ታውዝን አልቻልኩም። ቀን ስራ መስራት አልቻልኩም ነበር። ጉብሽክም እግሬ አካል ወጥቶ ነው። ጉብሽክም ስላሉ መሸከም ምናምን ስላለ አስንቴና ወደ ሞያ አዘነበል። ቀን እየሰራሁ ወደ ትምህርት መማር ጀመርኩ። ትምህርቴን እዚህ ኢትዮጵያሊያን ሞያ ኮሌጅ ቀን እየሰራሁ ማታ ማለት ከዛ ወደ ኤሌክትሪክ መስመር ዝርጋታ እና ጥገና እንደዚህ ስማ ነበር። ይሄን እየተማርኩ ይተማር በዚህም ስራ ላገኘው ነበር። አንዳንዴ ይገኛል አንዳንዴ አይገኝም። በዛም ወያ በቃ ቤተሰቤን መምራት ስላልቻል በዚህ እየሰራሁ ያለው ወደ ቡና መልክ በማዘን ማፍላት ጀመርኩ ማለት ነው። ከዛ ቡናውን እየሰራሁ ከዛ አገባው እሷም ባለቤቴም ያው ጉብዝ ነች። ቡና የቡና ልምድ አለ። እሷም ወደዚህ ሙያ እንድትገባ አደረኩ። ከዛ ያው ትምህርትም ልጄንም ትምህርት ቤት እያስገብቼ እያስተማርኩ ነው ያለው።
መቼ ጀመርክ?
2 ዓመት ምናምን።
ሲሳይ ከጀበና ቡና ባሻገር ሌሎች ብዙ ነገሮችንም ይሞካክራል።
ከቡና ውጪ ኮንስትራክሽን ላይ አለም እሰራለሁ። ኤሌክትሪክ መስመር ዝርጋታ እሰራለሁ። ጥገናዎችንም እንደዚሁ ተጨማሪ ስራዬ ነው እሰራለሁ። ዲሽም እሰቅላለሁ። ሳተላይቶችን እሞላለሁ። ኳስ ቻናሎችን ቫንሽ እንደዚህ ስራዎችን እሰራለሁ። እየተንቀሳቀስኩ ማለት ነው። እቃዎችን እሞላለሁ። ሁሉ ነገር እየሰራሁ ነው። ከቡና ውጪ ምንም ሳንደስ ውሃ ኖርማል ውሃ ምናምን እሰጣለሁ ይሞላል። እና ይሄው አንዳንድ ነገር እንት ይያለ ነው ከነ የተንቀሳቀሱ ነው። ወደፊት እንግዲህ ታዲያ በለጠ አስፋፍቼ ለመስራት እንሞክራለን።
ለቡና መሸጫ በተከራየው ክፍል ውስጥ ለጥገና የሚመጡ የኤሌክትሮኒክስ እቃዎችም ይታያሉ። ሲሳይ በእነኚህ ዘርፈ ብዙ ክህሎቶችና ታታሪነቱ የራሱና የቤተሰቡን ህይወት ያለ ችግር መምራት ችሏል። ለመኖሪያ ቤትና ለቡና መሸጫ ቤት ኪራይ በአጠቃላይ በወር 2000 ብር ያወጣል። ልጁን በወር 460 ብር እየከፈለ የግል ትምህርት ቤት ያስተምራል። አሁን በቁሳቁስ ቤቱን ከማሟላቱና ከጀበና ቡና ጎን ለጎን ቀዝቃዛ ውሃ ለመሸጥ ከገዛው ግዙፍ ማቀዝቀዣ ወይም ፍሪጅ ባሻገር 6000 ብር መቆጠቡን ይናገራል። ይህ ሁሉ በ2 ዓመት ውስጥ የሆነ ነው። ባለፈው ሳምንት የዳሽን ባንክ ለስራ ፈጣሪዎች ባዘጋጀው ስልጠና ላይ ተሳታፊ የነበረው ሲሳይ በ50 ብር ካፒታል የጀበና ቡና መጀመሩ ሲታወቅ የአሰልጣኞችንም ትኩረት ስቦ ነበር። ይህም ሌላ ሲሳይ ይዞለት መጥቷል።
አቻታው ወጣቸው ስራ እንዴት ነው የጀመርከው በሚል ምርነው ስራ አስባል ያ ቡና ምናምን አፈላል እንዴ ወንድሪ ቡና ያፈላል በሚለው ላይ ተነስተው ነው ያቺ ቡና አስንት ለጀመር ለአንተስላት በዛች አጋጣሚ ነው ሽልማት ለብኝሻል። ወንድ ልጅ ተስፋ እንደማይቆርጥ ደግሞ አካል ጉዳተኛ ስለሆነ አካል ጉዳተኝነት ሳይገግር አነቃቅነት አለኝ ስለዚህ በዚህ ነው የምሰራ ስለዚህ ሽልማት ላገኝሻል።
ስራ ፈጠራ በደም ባሪቼ ኤሌክትሮኒክስ መደብሩን ከፍታለሁ። ወደፊት አላማዬ ተዚህ በለጠ አሰልጠኛ እነሱንም ስሬ መንግስት እነሱን ማይቶ ቦታ እንዲሰጣል ለኔም ቦታ አመቻችቶልኝ እንዲሰጣኝ ስንት ጊዜ ጠይቄ ሄጄ ፋይናንስ ተመላልሼ ዞር ብሎ ማየኛል ቻለ ስንት ጊዜ እና እንደዚህ ታታሪ አካል ጉዳተኛ ሲገኝ እንደውም እኔ ብር ስጡኝ አላልኩም። ባለችኝ አቅም በአንሳብ እንደተነሳው ማንም አይሳይቻለሁ እና በዚህ ተነሳስፊነቴ መንግስትም ቦታ ሰጥቶን እንዲረዳን ፈልጋለሁ።
አድማጮች የሲሳይን ታሪክ በምስል ለመከታተል ከፈለጋችሁ ፌስቡክ እና ድረገጻችንን በትጎበኙ ታገኙታላችሁ። ጋቢና ቪኦኤ መደመጡን ይቀጥላል። የአዲስ አበባ ዩኒቨርሲቲ የሎ ሙቭመንት ስርዓተ ጾታን በተመለከተ ከፍተኛ እንቅስቃሴ ከሚያደርጉ የከፍተኛ ትምህርት ተቋማት ክበቦች ውስጥ በዋናነት የሚመደብ ነው። ባለፈው ሳምንት በነበረው የፍቅረኞች ቀን ላይም የትምህርት መደገፊያ ለሚያስፈልጋቸው ተማሪዎች የሚውል ገንዘብ ለማሰባሰብ አበባና ቸኮሌት እንዲሁም ጌጣጌጦችን በመሸጥ ላይ ጊዜያቸውን አሳልፈዋል። የቡድኑ አባል የሆነችው ሩቲት ባረክ ስለ ገቢ ማሰባሰቢያው ትነግራናለች።
በየቫለንታይንስ ዴይ ማለት ነው በየአመቱ አበባ እየሸጥን አዲስ አበባ ዩኒቨርሲቲ ላሉ ተማሪዎች ስኮላርሺፕ ፈንድ እንሰጣለን ማለት ነው። ከ7 ዓመት ነበር የተጀመረው። ዘንድሮም የተለያዩ ካፍቴሪያዎች ክላስ ጋር ያለው ፎይ ፋይፍ ሎፍስ ነበረን ቦስተን ዴስፓ ከዛም የተለያዩ ኢንተርናሽናል ኦርጋናይዜሽኖች ትሬዲሽን ብሲ ኢሲኤ ኬር ኢትዮጵያ እነዚህ ኦርጋናይዜሽኖች ውስጥ ነበር። በጣም ብዙ ስራ የሚጠይቀው የተለያዩ ሰዎች ኦርደር ያደረጉናል። ከዛ ነስከየር እንደልበር እናረጋለን። አብዛኛው አጥተው ሁሉም በሚባል ደረጃ በዚህ ላይ ይሳተፋል ማለት ነው። አበባ እንዳለበት የተለያዩ የአበባ እርሻ ያላቸው ሰዎች ነው የሚሰጡን አብዛኛውን አበባ ማለት ነው። ስለዚህ እነሱ በነጻ የሰጡን አበባ እኛ አስተካክለን እንሸጠዋለን ማለት ነው። ከአበባ ውጭ ይሄ ከረሜላ ቾክሌቶች፣ የእጅ ብራስሌቶች፣ የተለያዩ ነገሮች ይሸጣለን አበብ ማለት ነው። ግን አበባውንም ከረሜላውም ቾክሌት ነው አብዛኛውን በዶኔሽን ነው የምናገኘው ማለት ነው። ደሊቨሪ እያደረግን አበባ እየሸጥን አዲስ አበባ ዩኒቨርሲቲ ለሚገኙ ተማሪዎች ስኮላርሽፕ ፈንድ ለመስጠት ነበር እያደረግን የነበረው ማለት ነው።
በየአመቱ የፍቅረኞች ቀንን ታሳቢ በማድረግ አበባና ጣፋጮችን ተሸጦ ከሚገኘው ገቢ እንዲደገፉ የተመረጡ ተማሪዎች ትምህርታቸውን ከጀመሩበት ጊዜ አንስቶ እስከሚመረቁ ድረስ ድጋፉ የሚቀጥል ሲሆን በወር 200 ብር በአመት እስከ 2000 ብር ሂሳብ ድረስ ይሰጣቸዋል። በባለፈው አመት በተገኘው ገቢ 162 ተማሪዎችን መርዳት መቻላቸውን ሩት ገልጻለች።
30 ብር ነበር ሲሸጥ ነበረው። አንድ ቡኬ ደግሞ አንድ ቡኬ ልክ አንድ ተማሪ አንድ አመት ለመርዳት አስበን ነበር ነው 2000 እና 1500 ብር ነበር። እንግዲህ አንድ ተማሪ አንድ አመት ረዳለው ሲል ያን ቡኬ ልክ ይችላል ማለት ነው። አንድ በነጠላ ደግሞ 30 ብር ነበር ሲሸጥ ነበረው። አይ ከአስር ሺህ ብር በላይ በሆኑ ሸጠናል ብዬ አምናለሁ። ስለሙዘት ገቢ የሚያስተለፍ በዚህ ነው ፌብሪ ወር ብቻ ነው። ስለዚህ እንዳለ በዚህ የሚገኘውን ገቢ ቀጥታ ልብን ስራ ሰጥቷል። ዘርፍትን ጀንደር ኦፊስ አማካኝነት አዲስ አበባ ዩኒቨርሲቲ ስላሉ ተማሪዎች አካባቢያቸው የሚረዳቸው እንደሌለ የሚያግዛቸው እንደሌለ ከቀበሌ አስመስክረው ይመጡና እሱ ምስክር ወረቀት ያስገባሉ። በዛው መሰረት የስራ ተጽፋ ቢሮ ይመርጥና ያስገባልናል እኛ ማለት ነው። ስለዚህ ብሩንም እነሱ በቃ ያስገባል። እኛ መተላለፉን አለመተላለፉን ነው እንጂ የምናየው ተማሪዎቹ ማን እንደሆኑ ብዙ ጊዜ ያንም አብዛኞቹ ተማሪዎች ሴቶች ናቸው ወንዶች ማለት ነው። በባለፈው አመት የተገኘ ገቢ የሎሚ ምንት ኮራሽፈን 162 ተማሪዎች ይተረዳል። በአመት 2000 ብር በወር 200 ብር ይሰጣል ማለት ነው።
የዚህ አመት የገንዘብ ድጋፍ ተሰባስቦ አለማለቁን የምትናገረው ሩት አሁንም ቢሆን የበለጠ ተማሪዎችን ለመርዳት ፍላጎት ያላቸው ግለሰቦች እና ድርጅቶች እስከ ቀጣይ ሳምንት ድረስ የሎ ሙቭመንትን በጎፈንድሚ አማካኝነት መርዳት እንደሚችሉ አስታውቃለች። በዚህ ሳምንት ውስጥ የካቲት 12 ቀን ለ83ኛ ጊዜ የሰማዕታት ቀን ተከብሯል። በዓሉን አስመልክቶ ጋዜጠኛ ንጉስ ያክሊሉ የሬዲዮ ማስታወሻ አሰናድተው ነበር እንደሚከተለው ይደመጣል።
ከ60 አመት በፊት ነው ጋዜጠኛው ልክ እንደ ዛሬ የካቲት 12 የሰማዕታት ቀን ላይ ልዩ ፕሮግራም ለመስራት ፈልጓል። ይህንኑ በጊዜው ለነበሩት ሚኒስትር አማክሯቸው በሐሳቡ ተስማምተው ቀጥል ብለውታል። ቀደም ብሎ ነበርና ዝግጅቱን ለማቀነባበር የፈለገው ድምጽ ላይብረሪ ገብቶ ለዝግጅቱ ተስማሚ የሆነ ዜማ ሲፈልግ ያጣል። ሬዲዮ ጣቢያውም ከተቋቋመ ገና 18 አመት ስለነበረው ድምጽ ላይብረሪው በሚገባል ተደራጀ። በላይብረሪው ያለው እንደ ፉከራ ሽለላ ቀረርቶ ብቻ ነው። እንደውም ያን ጊዜ የኢትዮጵያ ሬዲዮ ዜናም ሆነ ሙዚቃ ፕሮግራም የሚያስተላልፈው ዘማሪያን ድምጻውያን ከሀገር ፍቅር ቲያትር ቤት መጥተው ስቱዲዮ ገብተው ቆመው ዘምረው ነበር። በሰዓቱ ተገኝተው ላይቭ ያ ድምጽ የሚተላልፈው ስለዚህ ድምጽ መቅረጫ አልነበረም። ይሄ ችግር ነበርና ጋዜጠኛው ብልክ ስለነበረ አገር ፍቅር ቲያትር ቤት ከዛው ከማስታወቂያ ሚኒስቴር ወጣ ብሎ በነገራችን ላይ ያን ጊዜ አገር ፍቅርና ብሔራዊ ቲያትር ሁለቱም በማስታወቂያ ሚኒስቴር ስር ነበሩ። ወጥቶ ለአንዱ ድምጻዊ ያማክረዋል። ያ ድምጻዊ እኔ ያለፍኩበት እኮ ነው ችግሩን እኮ አይቻለሁ ያን ሁሉ የተከፈለውን መስዋዕትነት አይቻለሁ እኮ እኔ ባጭር ጊዜ ውስጥ አዘጋጅቼ መጣለሁ ብሎት ተነጋግረው ይለያያሉ። ድምጻዊው ዜማውን ሰርቶ አቀነባብሮ አዘጋጅቶ ለጋዜጠኛው ልክ በጊዜው ይሰጣዋል። ጋዜጠኛውም ያንን ተጠቅሞ ፕሮግራሙን በለቱ በቀኑ የካቲት 12 ቀን ለአየር ለስርጭት ለሰው ጆሮ እንዲበቃ ያደርጋዋል። Oh, no.
ነበር
በታሪክ እንደሚታወቀው የካቲት 12 ቀን የሰማዕታት በዓል ግራዚያኒ በ1929 ዓመተ ምህረት የዛሬ 83 ዓመት ከአዲስ አበባ በተለይ ችግረኛ የሆኑ ሰዎችን 6 ኪሎ በሚገኘው በንጉሰ ነገስቱ ቤተ መንግስት እንዲሰበሰቡ አድርጎ ገንዘብ ይሰጣል ብሎ በብዙ ሺህ የሚቆጠሩ ነዳያን ችግረኞች በዚያ ቦታ ተሰብስበው እሱ ስለራሱ ብዙ ነገሮችን ይናገራል ይደሰኩራል ያወራል ያጫውታል ህዝቡ የሚጠብቀው ደግሞ ችግረኛ ስለነበረ አብዛኛው ገንዘብ ነው በዚህ ጊዜ በሀገር ፍቅር ስሜት የተቃጠሉት አብርሃም ደቦጭ ሞገስ አስገዶም ስሞን አደፍርስ የተባሉ ወጣቶች ግራዚያኒ ንጉሰ ነገስቱ ቤተ መንግስት ሰገነት ላይ ሆኖ ሲናገር ቦምብ ይወረውሩና ፍንጣሪው እሱን ይመታዋል ሌሎችም ይመታሉ በዚህ ንዴት እዚያ ያለውንም ህዝብ ሆነ ማንኛውንም የተገኘውን በጥይት በአካፋ በዶማ እንደውም ሰውን በየቤቱ እየተዘጋበት እየተቆለፈበት በሰዓት እንዲቃጠል አርጎ በሺ የሚቆጠሩ ኢትዮጵያውያን ያለቁበት የሰማዕታት ቀን ነውና ዛሬ ሊዘከር ይገባል ይህም ዜማ በዚህ አይነት መንፈስና ስሜት የተዘጋጀ መሆኑን ለትውልዱ ለማስረዳት ነው ያቀረብነው በዚያን ወቅት ቀንጌታ ይወፍታሄ ንጉሴ ባለቅሬው መችንባ ነበረሽ ከራሄል ያነሰ ንባ ንባ ይሆንም ጊዜው ካልደረሰ ብለው የተቀኙትም ለዚህ ነበር ሚኒስትሩ በ1953ቱ መፈንቅለ መንግስት ጊዜ የተገደሉት አቶ መኮንን ሀብተወልድ ጋዜጠኛው የኤርትራና የኢትዮጵያ ጉዳይ ተፈሪ መኮንን እንዲሁም የቀዳማዊ ኃይለ ሥላሴ መንግስት የተሰኙት 3 መጽሐፍት ደራሲ አምባሳደር ዘውዴ ረታ ሲሆኑ ድምጻዊው ለማ ገብረ ህይወት ነው አጃቢዎቹ ደግሞ የሀገር ፍቅር ማህበር ዘማሪያን ታሪክ የሰሩ ሰዎች ምን ጊዜም ሲታወሱ ይኖራሉ
አድማጮች ለዛሬ በድጋሚ እንድትደመጡ ያዝነላችሁ ፕሮግራሞች እነዚህ ነበሩ። ሰኞ በአዳዲስ ፕሮግራሞች ተመልሰን እንመጣለን። በዝግጅቶቻችን ላይ የሚኖራችሁን አስተያየት በፌስቡክ ቪኦኤ ሀሪክ በትዊተርም እንዲሁ #ጋቢናቪኦኤ በመጠቀም አድርሱ። ፕሮግራሙን በመምራት አብራችሁ አምሽሮት ኤደን ገረመው ከአቀናባሪያችን ኤልያስ አስማረጋ ነበርኩ። ደህና ደሩ። I'll say